የዛሬ 3 ዓመት ገደማ የሐዋሳ ዩኒቨርሲቲ ሁለተኛ ዓመት ተማሪ በነበረችበት ወቅት የመሰናዷችን እንግዳ ነበረች ሃና ኃይሉ። አረጋውያንና ሕፃናትን በሚረዳ ተቋም ውስጥ በጎ ፈቃደኛ አገልጋይ ነበረች በወቅቱ። ዛሬ ሃና በተለያዩ መድረኮች ላይ በመገኘት ለወጣቶች አነቃቂ ትምህርቶችን የምትሰጥ፣ የላቁ ሐሳቦችን የምታጋራ ባለሙያ ሆናለች። ከሃና ጋር በተዛማጅ ሐሳቦች ላይ ያደረኩትን ቆይታ የጀመርኩት ከ3 ዓመታት በፊት ያጋራችንን እቅድ በማስታወስ ነበር። በወቅቱ ሆስፒታል ውስጥ ተጥሎ የተገኘ ልጅ ለማሳደግ ከፍተኛ ፍላጎት ነበራት። ከተመረቀች በኋላ ሕፃኑን ተረክባ ለማሳደግም ከፍተኛ ህልም ነበራት። ያ ህልሟ የደረሰ
ልጁን ለማሳደግ እስክመረቅበት ሞክሬ ነበረ። በብዙ መንገድ ግን የወጣው ፖሊሲ ላገቡና ኢንካም ላላቸው ሰዎች ስለነበረ ከ3 ዓመት ለማቆየት ከጣሊታ ራይዛፍ ጋር ብዙ ሙከራ አደረግን። ከዛ ግን መንግስት ህጋዊ አይደለም እና ማሳደጋችን ብሎኝ ለሌላ ቤተሰብ ተሰጠ ማለት ነው።
እንግዲህ ከዛ ጊዜ በኋላ ደግሞ አነቃቂ ንግግሮችን በማድረግ እንዲሁም ደግሞ ወጣቶች በግል ህይወታቸው የላቁ እንዲሆኑ የሚያስችሉ ስልጠናዎችን በመስጠት ስራ ላይም ተሰማርተሻል። የግል ምክንያትሽስ ምንድን ነው ይህንን ዘርፍ ለመቀላቀል?
ከጀምር በጎ ፈቃደኛ ሆኜ ሰዎችን መርዳት ነበር አስቤ ጀምሬ ነበረው። ይህንን ደግሞ ያደረግኩት ሰዎችን ለመርዳት ቅንነት ወይ ደግነት ኖሮኝ አልነበረም። ከነበረብኝ ትንሽ ቻሌንጅ ነበረብኝ በልጅነቴ። ከዛ ከነበረብኝ ፈተና ለመውጣት ራሴን መደበቅ ነበረብኝ፣ አንድ ነገር ውስጥ ሀሳቦችን ለመሰብሰብ እና በጎ ፈቃደኛ መሆንና መጽሐፍ ማንበብ ሀሳብን ወይም ከየትኛውም ካለንበት ችግር ልክ ሰው በሱስ እንደሚደበቀው መደበቅ እንደሚችል ተረዳው እና ያንን መንገድ ጀመርኩ። ግን ሳላስበው በቃ መልካም ዘር ነው በጎ ፈቃደኝነትም ማንበብም ሰዎችን ለመርዳት ማሰብም ዘር ነበረ። አሁን በቅሎ ሳየው ትልቅ ነገር እየሰራው እንደነበር ተረዳሁኝ። በ12 ዓመቴ ነበር የጀመርኩት። ላለፉት 10 ዓመታት እንግዲህ አሁን 23 ዓመቴ ነው። ለረጅም ጊዜ በጎ ፈቃደኛ ሆኜ በተለያየ መንገድ የተለያየ ቦታ ላይ ከጥበብ የትኛውንም ነገር ሰራ ነበረ። ያ መንገድ ይዞኝ መጣ። የሆነ ቦታ ላይ ግን በተለይ ዩኒቨርሲቲ በገባሁበት ጊዜ የሀገራችን ችግር የምግብና የእንጀራ ጉዳይ እንደዚህ አይነት ችግር እንዳልሆነ ገባኝ እና ሜንቶርሺፕ ከዚህ በፊትም ሌላ ሚዲያ ላይ ለመጥቀስ ሞክሬያለሁ። የእርዳታ ጥሪ ብዬ ሰዎችን እንዲያግዙኝ ትልቅ ቦታ እንድደርስ ብዙ ነገር አደርግ ነበረ። በልጅነቴ የ17 የ16 ዓመት ልጅ እያለሁ ትልቅ ቦታ የምደርስበትን መንገድ እፈልግ ነበረ። ያ መንገድ ያለኝን የመናገር ችሎታ በተሻለ መልኩ በጥበባዊ መንገድ ቀርጾ ከዛ ሰዎች አይምሮ ላይ በመስራት ሰዎች እንዲለወጡ ማድረግ እንደሚያስችል ገባኝ። ስለዚህ የጎደለው ሆድ፣ የተራቆተው ሰውነት በተገነባ አይምሮ መስተካከል ይቻላል ብዬ አሰብኩኝ እና የሰው አይምሮ ላይ ኢንቨስት በማድረግ ሰውን አመለካከቱ፣ ህይወቱን፣ ኑሮውን፣ የገቢ ምንጩን ሁሉንም መቀየር እንደሚቻል ገባኝ። እኔም እንደዛ ነበር ያደረኩት። ሀሳቤ ሲለወጥ ነው ህይወቴ የተለወጠው። ስለዚህ ማድረግ ያለብኝ ሰዎችን መርዳት የምፈልግ ከሆነ የእውነት የምወድ ከሆነ ለሀገር የሆነ ነገር ማድረግ አለብኝ ብዬ የማስብ ከሆነ ወጣቶችን አስተሳሰባቸው እንዲለወጡ ማድረግ ነው ያለብኝ ብዬ አመንኩኝ። መንቃትና ማንቃት፣ መብቃትና ማብቃት የሚል የህይወት አላማ ይዤ እንደ መምህር፣ እንደ ጓደኛ እገዛ በማድረግ ለሰዎች መንገድ ማሳየት በጣም ትልቅ አማራጭና መንገድ እንደሆነ ተረዳሁኝ። እዛ ቀንና ሌሊት በተለያየ መንገድ ራዕይ ላይ መስራት ቻልኩ። የተለያዩ ስልጠናዎችን ወሰድኩኝ። እነዛ ነገሮች እኔን ወደምፈልገው መንገድ አሁን ወደማየው መንገድ ወሰዱ። ትንሽ ቁጥር ጀምሮ በጣም ብዙ ወጣቶችን የተለያዩ ዩኒቨርሲቲዎች ላይ የዘርፉን ማሰልጠን ዋና ነገር የሆነ የምርም ትልቅ ሰዎች ሲናገሩ እዚህ ወጣቶች እንደ ምክር ነው የሚቀበሉ። ከኔ ግን እንደ ህይወት ምንድ ስለሚቀበሉ እንዴት እኔ ከጠበበ አስተሳሰብ እንደወጣው፣ እንዴት ራሴ ላይ መስራት እንደቻል፣ እንዴት ተጠያቂ እንደመሆን ለእድገቴም ለውድቀቴም ስነግራቸው ሀሳቤ ሳካፍላቸው የምር ለውጦች ማየት ጀመርኩና ያ ነገር የህይወት ስራ የሆነ በቃ በደስታ የምሰራው ነገር ሆነ። እንደዛ ነው የጀመርኩት።
በቅርቡ እንግዲህ ስለ አብሮነት፣ ስለ ይቅርታና ግጭት አፈታትን ስለመሰሉ ጉዳዮች የሚያነሳሳ ስልጠና ከተለያዩ ክልሎች ለመጡ ወጣቶች መስጠትሽን ሰምቻለሁ። ይህን መሰል መርሃ ግብር ማዘጋጀት አስፈላጊ የሆነበት ምክንያት ምንድን ነው? በተለይ በአሁኑ ሰዓት በምን መልኩስ ነው ስልጠናውን የምትሰጡት?
አብሮነት ውበት የሚል ሀሳብ ያነሳሁት እንዴት ነው? አንድ ሰው ካላወቀ ለሚያጠፋው ጥፋት ኃላፊነት አለበት ብዬ አላስብም። ምናልባት በህጉ ኃላፊነትም ግዴታ ይኖርበታል። ነገር ግን እኔ እንደ ግለሰብ ለሀገር ማበርከት እንዳለብኝ አንድ ዜጋ አንድን ወጣት አንተ አጥፍተሃል ብዬ የምጠይቀው ሳስተምረውና ጥፋት እንደሆነ ሲገባው ነው ብዬ የማስበው። ስለዚህ አይምሯቸው ላይ ኢንቨስት ማድረግ ወጣቱ ላይ በጣም መልካም ነገር ነው ብዬ አስባለሁ። እንደምናውቀው በከተማ ብቻ ያለን ሰዎች ነን። የሚያነቃንን ሙዚቃ፣ የሚያነቃንን ፊልም፣ ቲያትር፣ የሚያነቃንን መጽሐፎች የምናገኘው ገጠር ውስጥ ያሉ ወጣቶች ላይ ኢንቨስት ተደርጓል ብዬ አላስብም። ስለዚህ ከተለያየ ክልል የመጡ ወጣቶችን ለመጀመሪያ ጊዜ ትናንትና ነው ስልጠና የሰጠሁት። በአንድ ኢትዮጵያን ኤዱኬሽን ፋውንዴሽን የሚባል ቦታ ላይ ተሰብስበው ያገኘኋቸው ከተለያየ ብሔር የመጡ ወጣቶችን አሰልጥኛለሁ፣ ከ30 የሚበልጡ ወጣቶች። ከዚህ በኋላ ግን የተለያየ ክልል ላይ የራሴ ብዙ ኤክስፔሪየንስ ስላለኝ እኔ ብዙ ያሳለፍኩት ነገር ስላለ ያንን በማካፈል ያንን ከትምህርት ጋር በማድረግ እንዴት ይቅርታ ማድረግ እኔ ህይወት ላይ የፈጠረውን ተጽዕኖ አብረን እንዴት እንኖር፣ እንዴት መቻቻል ሊመጣ ይችላል የሚሉትን ሀሳቦች ውስጥ ድረስ ገብቼ በማስተማር ነው መቀየር የምችለው ብዬ ስላሰብኩ ይህንን ብዙ ሀሳቦችን የያዘ የስልጠና ፕሮግራም አዘጋጀው። የአብሮነት ውበት ይላል። አብሮነትን የምናሳየው ግን ግላዊ ማንነታችን፣ ግላዊ ልቀታችን ገንዘብ ነው። የሀገራችንን የአብሮነታችንን አንድነት ምን ጨምረው ብዬ ስላሰብኩ የግል ህይወታችን ልቀት ለጋራው ኑሯችን ድምቀት የሚል ከግል ህይወታችን ተነሳ እንዴት ለብዙሀን መጥቀም እንደምንችል የሚያሳይ መንገድ ስትራቴጂ በደንብ የያዘ ሀሳብ ነው ለወጣቶች እያስተማርኩ ያለሁት። ወደ ብዙ አካባቢ መድረስ እቅድ አለኝ። በእነዚህ ሀሳቦች በተለያየ ቋንቋም የመስራት ፍላጎትም ሀሳብም አለኝ። እንግዲህ ወደፊት ወጣቶች ላይ በብዙ መልኩ በዚህ ሁኔታ እሰራለሁ ብዬ አስባለሁ። አንድ ሀገር ላይ የማየው ችግር ምንድን ነው? የኢንፍራስትራክቸር፣ የማቴሪያል፣ የመንገድ፣ የህንፃ፣ የምናምን ስራዎች ሊሰሩ እንኳን በአንድ ክብሪት መጥፋት መውደም እንደሚችሉ አይተናል። ስለዚህ ምኑ ጋ ነው ችግሩ ያለው፣ የቱ ጋ ነው መቀየር ያለብን የሚለውን ነገር ሳይ አንድ ዛፍ ችግኙ ወይም ዘሩ እስካልተለወጠ ድረስ ፍሬውን መለወጥ በጣም ከባድ ነው። እኛ ፍሬውን ለመለወጥ ነው እየታገልን ያለ ነው። ሂደቱን ትተን ውጤቱ ላይ ነው ያተኮርነው፣ ውጤቱን ለመቀየር። ነገር ግን በአንዴ ያልመጣ ችግር እንደሆነው በአንዴ መቀየር ስለማይቻል ሀሳባቸውን እንዲቀይሩ አስተሳሰባቸውን እንዲቀይሩ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን ኢንፍራስትራክቸራችንን መታደግ እንችላለን ብዬ ስለማስብ ይሄንን ስልጠና አዘጋጀው እና ጥሩ ምላሽ ነበረ ከወጣቶቹ የሚያገኘው። አሁን የላኩልኝ ነበር ሀሳባቸውን ብዙዎቹ።
በስራሽ አጋጣሚ ቀደም ብለሽ እንደጠቀሽው ከተለያዩ ወጣቶች ጋር ተገናኝተሻል፣ ለማውራትም ችለሻል። ስለ ሀገራቸው ያላቸውን አመለካከት፣ በየቀኑ ስለሚገጥማቸው ፈተናዎች ያሏቸውን አመለካከቶች እንዴት ተገነዘብሽው? ወጣቶች ላይ የሚሰሩ ተቋማትስ ምን አይነት እርምጃዎችን መውሰድ አለባቸው ትያለሽ?
እስካሁን በጣም አጥፊ ናቸው፣ መጥፎ ናቸው ብለን የምናቸውን ሰዎች ቀርቤ ሳይ እውነታው እንደዛ አይደለም። ያገኘሁት እውነታ ከአመለካከታቸው ከተጫነባቸው ነገር ነው። እና ሶፍትዌሩ ከተቀየረ ሀርድዌሩ ላይ ችግር ይመጣል ብዬ አላስብም። እና የሶፍትዌሩ ችግር ነው የሚታየኝ። ብዙዎቹ ያለባቸው የተነገራቸውን ነገር ነው ሪፍሌክት የሚያደርጉት፣ ውስጣቸው የተጠራቀመው ነገር ነው በሆነ ነገር የሚገለጠው። እና ውስጥ ያለው ነገር ካልወጣ ሌላ ነገር መጫን፣ ሌላ ነገር ማስተካከል አንችልም። ቦታ የያዘውን ነገር ቀድመን ዲሌት ማድረግ አለብን። ከዛ መልካም ዘሮች፣ መልካም ሀሳቦችን ወጣቶች ለመትከል አለብን የሚለውን ነገር በእውነት ደጋግሜ አስምሬበት እንዲገባኝ እንድረዳው እና ችግሩም በይበልጥ እሱ እንደሆነ እንዳስብ አድርጎኛል። የምንማሩት እንግዲህ አብዛኞቹ ተማሪዎች ናቸው። ወጣቶች እንግዲህ ከ70% ድረስ ወጣት ነው ኢትዮጵያዊ ተብሎ ይታሰባል። አብዛኛው ደግሞ ትምህርት ቤት ውስጥ ነው የሚገኘው፣ ከኢለመንታሪ እስከ ዩኒቨርሲቲ ድረስ። እና የምንማረው ትምህርት መሬት የወረደ ነገር አይደለም፣ አይጨበጥም፣ ፕራክቲካል የምንሞክረው አይደለም። ስለዚህ የሚማሩት ትምህርት ብቻ ይለውጣቸዋል ብሎ ማሰብ ስህተት ነው። የአስተሳሰብ ልቀት የግላዊ እድገታቸው ላይ መሰራት አለበት ብዬ አስባለሁ። አስተሳሰባቸው ላይ ሲሰራ ለውጥ እንደሚያመጡ እኔ ብዙ ማስረጃዎች አሉ፣ የተለወጡ ወጣቶችም ስላሉ ማለት ነው። እዛ ላይ እኔ በደንብ ትኩረት ተደርጎ እንግዲህ ከመንግስት ጋር የመስራት እድሉን በደንብ አላገኘውም ብዬ ነው የማስበው። ከዩኒቨርሲቲዎች ጋር እሰራለሁ፣ ከሃይስኩሎች ጋር እሰራለሁ ግን ይበልጥ ደግሞ የመንግስት አጽንኦት ሰጥቶት አስተሳሰብ ላይ መሰራት አለበት የሚለው በደንብ አስምሮበት ልክ ለሌላው ነገር ለልማቱ፣ ለውሃ ግድቡ፣ ለሌላው ነገር በተሰጠው ትኩረት እንደውም ከዛ በላይ አስተሳሰብ ለውጥ ላይ መስራት ሊሰጥ ይገባል ብዬ በደንብ አድርጌ አስምሬ መናገር ፈልጋለሁ።
በጣም አመሰግናለሁ ሀና። አንድ የመጨረሻ ጥያቄ አለኝ። አዲሱ የኢትዮጵያ ዓመት እየደረሰ ነው። ወጣቶች በአዲሱ ዓመት እንዲያሳድጉት የምትፈልጊው፣ በግላቸው እንዲለማመዱት የምትመክሪው ክህሎት ወይንም ልማድ ምንድን ነው?
አንደኛው ነጋችንን እናድን የሚል ሀሳብ ለወጣቶች ማስተላለፍ እፈልጋለሁ። ነጋችንን እናድን፣ ትላንትናችን አልፏል። ትላንትናችን በዛሬያችን ውስጥ አንዳች ጠብታ ለውጥ ሊያመጣ አይችልም። እጃችን ላይ ያለው ዛሬና ነገ ነው። ስለዚህ ትላንትናችንን በትላንትናችን አንጣላ። እኔ በትላንትና አንጣላም። በትላንትና ከሰዎች ጋር ትላንትና ምንም አይነት ነገር አይጠቅም እኔ ጋር። ዛሬ ግን በእጃችን ላይ ያለችው እና ውሳኔ መወሰን እንችላለን። የት ነው መድረስ የምንፈልገው? ምን አይነት ለውጥ ነው ማምጣት የምንፈልገው? እዛ ላይ ፎከስ ከማድረግ ውጪ ትላንትናችን ላይ ያለው ነገር ህይወታችንን ወደፊት ከማበላሸት ውጪ ምንም አይነት ተጽዕኖ ምንም አይነት እድል ይኖረዋል ብዬ አላስብም። ጥቅም የለውም። ስለዚህ አንደኛ አስተሳሰባችን ላይ ብንሰራ፣ ራሳችን ላይ ኢንቨስት ብናደርግ፣ መድረሻችንን ብናጣው፣ ምክንያቱም ሰው መነሻው ላይ ሆኖ ነው መድረሻውን የሚወስነው መንገድ ሲሄድ። ልክ እንደዛው መነሻችን ላይ ሆነን ከአምስት ዓመት በኋላ የት እየሄድኩ ነው፣ ከአስር ዓመት በኋላ የት እየሄድኩ ነው፣ ከዛ እንደዚህ አደረግ እንደዚህ አደረግ ከዛ እያልን ራሳችንን ብንጠይቅ እጅግ መልካም ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ እውቀትና ህይወት መሀል ትልቅ ጋፕ ነው ያለው። እንደምናየው የምንማረውን ነገር እያደረግነው አይደለም። ስነ ዜጋና ስነ ምግባር እንማራለን፣ ግን ምግባርም ትውልድም እያፈራን አይደለም። ስለዚህ ዜጋም ምግባርም የምናፈራው ደግሞ በህይወት በጭብጥ የሚታዩ ነገሮችን ለተማሪዎች ለወጣቶች ስናሳይ ነው። ሁላችንም ምሳሌ መሆን እንችላለን ብዬ አስባለሁ።
ሀና ኃይሉ እጅግ በጣም አመሰግናለሁ ለነበረን አጭር ቆይታ። የመጨረሻችን እንደማይሆን አስባለሁ።
እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።